የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። እንደምን አመሻችሁ የጋቢና ቪኦኤ አድማጮች። ዛሬ ቀኑ አርብ የካቲት 27 2012 ዓመተ ምህረት የሳምንቱ ማብቂያ ላይ እንገኛለን። በምሽቱ ፕሮግራማችን ከወጣት በጎ ፈቃደኞች ጋር ውይይት ይዘናል።
የምሳተፍባቸውን የበጎ ፈቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም እወዳለሁኝ። ለወደፊትም እንደምናሳካው እርግጠኛ ነኝ።
ከወጣቶቹ ጋር ያደረግነውን ውይይት ቆየት ብለን እናሰማችኋለን። እንሰትን ለምግብነት የመጠቀም ከክልል ክልል የተደረገ ስልጠና።
እዚህ ያሉ ሴቶች እኛ የመጣን እነሱን ለማስተማር ነው። እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይቷል። ሴቶች በደንብ እየሰሩ ናቸው።
ካሰልጣኛ አንዷ ናቸው። ወደ በኋላ ላይ ዝርዝሩን ታደምጣላችሁ። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ይህንንና ሌሎች ለምሽቱ ያዘጋጀናቸውን ዘገባዎችን እናስደምጣችኋለን። ፕሮግራሙን በመምራት ጽዮን ግርማ አብሬያችሁ አመሻለሁ። ኤልያስ አስማረ ፕሮግራሙን በማቀናበር አብሮን ይቆያል። አሁን ላጫጭር ዜናዎች ከኤደን ገረመው ጋር ልተዋችሁ።
አመሰግናለሁ ጽዮን። የኦሮሚያ ክልል መንግስትን እና በምዕራብ ኦሮሚያ ደቡብ ኦሮሚያ አካባቢ ጉጂ ዞኖች ታጥቆ የሚንቀሳቀሰውና ራሱን የኦሮሞ ነጻነት ጦር ብሎ የሚጠራውን ቡድን ለማወያየትና ለማስታረቅ ፍርቱ የእርቅና ሰላም ኮሚቴ መቋቋሙን አስተባባሪዎች ገለጹ። የእርቅና ሰላም ኮሚቴው ዋና ጸሐፊ አቶ ታዬ ለሚ እንዳሉት በኦሮሚያ ክልል የተለያዩ አካባቢዎች የተፈጠሩ የሰላም እጦት ችግሮች ምክንያት ህብረተሰቡ ለእንግልት ተዳርጓል። በተለይም በክልሉ ምዕራብ ኦሮሚያና ደቡብ ኦሮሚያ አካባቢ ጉጂ ዞኖች የተፈጠረው አለመግባባት የአካባቢው ነዋሪዎች አላስፈላጊ መስዋዕትነት እያስከፈለ እንደሚገኝ ተናግሯል። ችግሩን ለመፍታት በመንግስትና በታጣቂ አካላት መካከል ያለውን ችግር በሰላማዊ መንገድ መፍታት እንደሚያስፈልግም አመላክቷል። የኮሚቴው ዋናው አላማም ችግሩን በሰላማዊ መንገድ እንዲፈታ ለማድረግ መንግስትና በክልሉ ያሉ ታጣቂዎችን በአካል አገናኝቶ በጠረጴዛ ዙሪያ እንዲወያዩ ማስቻል ነው ብለዋል አቶ ለሚ። ዘገባውን ያደረሰችን ጸሐይ ዳምጠው ናት። በሌላ በኩል የኢትዮጵያ ህብረተሰብ ጤና ተቋም አሁን ማምሻውን ለሀገር ውስጥ መገናኛ ብዙሃን በገለጸው መሰረት በኮሮና ቫይረስ ምልክት የታየባቸውን ሁለት ሰዎች በለይቶ ማቆያ ማስገባቱን አስታውቋል። አድማጮች የዚህን ዘገባ እየተከታተልን እናደርሳችኋለን። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የኮሮና ቫይረስ ስርጭትን ለመዋጋት የሚውል 8.3 ቢሊዮን ዶላር አስቸኳይ ወጪ የመደበው ህግ ዛሬ በዋይት ሀውስ ተፈርሟል። ኮሮና ቫይረስ ከዋሽንግተን አቅራቢያ ሜሪላንድ ክፍለ ግዛት ውስጥ ወደሚገኝ አውራጃም ተዛምቷል። የተመደበው ገንዘብ በቫይረሱ ለተጋለጡ ህክምናና የመከላከያ ክትባት ፍለጋ ለክፍለ ግዛቶችና የአካባቢ አስተዳደሮች እርዳታ የሚውል መሆኑም ተጠቁሟል። በጀቱ የተፈቀደበትን ህግ በዩናይትድ ስቴትስ የመወሰኛውና የተወካዮች ምክር ቤት ትላንት በሙሉ ድምጽ በሚባል ደረጃ አጽድቀውታል። በተያያዘ ዜና የዩናይትድ ስቴትስ የጤናና የሰብአዊ አገልግሎት ሚኒስቴር አሌክስ አላዛር ትላንትና በሰጡት መግለጫ 1 ሚሊዮን የኮሮና ቫይረስ መመርመሪያ የያዙ ጥቅሎችም በሳምንቱ መጨረሻ በየላብራቶሪዎቹ ይደርሳሉ ብለዋል። እስካሁን 5 የዩናይትድ ስቴትስ ክፍለ ግዛቶች ካሊፎርኒያ፣ ፍሎሪዳ፣ ዋሽንግተን፣ ሃዋይና ሜሪላንድ አስቸኳይ ጊዜ አውጀዋል። ሜሪላንድ እርምጃውን የወሰደችው 3 የሞንጎመሪ ወረዳ ነዋሪዎች በሰባዎቹ እድሜ ውስጥ ያሉ ባልና ሚስትና 50ዎቹ አመታት ውስጥ ያሉ ሴት ኮሮና ቫይረስ እንደተያዙ ከተረጋገጠ በኋላ ነው። አድማጮች ለሰዓት ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ።
ኤደንን ለዜናዎቹ እናመሰግናለን። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ። ዛሬ በቀዳሚነት ያዝነው እለቱ አርብም ስለሆነ ውይይት ነው። የሰላም ሚኒስትር በአገር አቀፍ ደረጃ እንዲሳተፉ ለስልጠና ያሰናዳቸው ወጣቶች ባላቸው አቅምና ዕውቀት ሀገራቸውን ለማገዝ የበኩላቸውን እንደሚወጡ ገልጸዋል። ወጣቶቹ በተለያዩ አካባቢዎች ተሰማርተው ለበጎ ፈቃደኝነት መሰማራታቸው ይበልጥ ለመተዋወቅ እንደሚረዳቸውም ተናግረዋል። ያወያያቸው ሙክታር ጀማል ነው። ተወያዮቹ ራሳቸውን በማስተዋወቅ ውይይታቸውን ይጀምራሉ።
እኔ ነገሬ መብራት ባላለሁ የመጣሁት ከአሶሳ ክልል ነው።
ቤንሻንጉል አሶሳ
ከቤንሻንጉል አሶሳ ክልል
ስሜ ይርጋ ሲሳይ ይባላል። እኔ መጣሁት ከአማራ ክልል ወሎ ያቆብ አሳቢ ነው።
ስሜ ወቢ በጆራ ይባላል። እዚሁ አዲስ አበባ
ነው። ስሜ ጀርስ ነው ይባላል። ካንሲቱ በጣም ነው አመሰግነው ሁላችሁ ነው። እናንተ አሁን ለአንድ አመት ከሁለት ወር የበጎ ፍቃድ መጀመሪያ ስልጠና ተወስዳላችሁ። ከዛ በኋላ በጎ ፍቃድ የተለያዩ ቦታ ላይ ትሄዳላችሁ። ምንድነው እስቲ መታሰቡት? ምን መስራት ነው መታሰቡት? ወደፊት ምን ራይስ አላችሁ? ከነገር እንደማለት
እና ለወደፊት የታመመው ሰው ችግር ያለበትን ቦታ አይቼ ወገኖችን፣ ጓደኞችን ሁሉ በቃ ችግር ያጋጠመችውን ሰው ያጋጠመው ሰዎችን ለማገልገል አላማ አለኝ ለወደፊት።
እሺ ይርጋ፣ ያው እኔ ያው ይሄን እድል በማግኘቴ መጀመሪያ ታላቅ እድል ተሰንቶኛል። በመቀጠልም ያው በተመረጥኩበት ሙያዬን ተጠቅሜ በተለያዩ አካባቢዎች የኢትዮጵያ አካባቢ በሚመደቡበት በሙያዬም ሆነ ያገባኛል በምላቸው የምሳተፍባቸውን የበጎ ፈቃድ ስራዎችን በመስራት እንደ ኢትዮጵያዊነቴ የኢትዮጵያ ሕዝብን ማገልገል በጣም ወዳለሁኝ። ለወደፊትም እንደምናሳካው እርግጠኛ ነኝ። ደስ ይለኛል።
እሺ ወቢ፣ ዋናው ኢትዮጵያ ውስጥ ያልተሰራን ብዙ ነገሮች ያልተሰሩ ብዙ ነገሮች ስላለ ይሄን ብቻ ሳይሆን ካውንስሊንግ ማድረግ ወጣቶችን ካውንስሊንግ ማድረግ ሌሎችንም ካውንስሊንግ ማድረግ ወደ በጎ አድራጎት እንዲመጡ ማድረግ፣ ሁለተኛ ደግሞ በተማርኩበት ሙያ ህዝብን ማገልገል ይሄን ቻንስ ማድረግም ማግኘት ራሱ በጣም ትልቅ ደስታ ነው የሚሰማኝ።
ስልጠና በኋላ ለአንድ አመት የተለያዩ ቦታ ሄደ ከፍላችሁ ውጭ አዲስ ቦታ ደግሞ አንድ ቦታ ሚሰራል። እዛ ነገር ውስጥ ብዙ ነገር የአኗኗር ዘይቤ ኢትዮጵያ ምን እንዴት እንዳለች የህዝቡ የአኗኗር ዘይቤ ሰማር ግኛ ዘርፍ ሰልጠና ተምረ ያው ሰው ተምሮ ያው ለህዝቡ ነው ሳይማር ያስተማረን ማህበረሰብ ለማገልገል ያው ዝግጁ ነው።
አሁን በተለይ ይህ የበጎ ፈቃድ ለየት የሚያደርገው በተወለዳችሁበት ወይ ደግሞ ባደጋችሁበት አካባቢ ሳይሆን ሌላ አካባቢ ሄዳችሁ ነው በጎ ፈቃድ አድራጎት የምታደርጉት። ነገር ግን አሁን ለምሳሌ ነገሬ የት ነው ሄደሽ ማገልገል የምትፈልጊው? አንቺ አካባቢ ካለው ደግሞ ምንድነው ማስተማር የምትፈልጊው? ከዛ ምን ብማር ብለሽ ታስቢያለሽ?
እኔ የትም ቤት አገሩን እንደኩልነት አይቼ የትም ቤት አገልግላለሁ። እዛ ላይ ደግሞ ገና ሰጥኜ በቃ በሰነጠልኩበት መንገድ አገለግላለሁ ብዬ ተስፋ
ይርጋ፣ ግብረ ገብነትን በመፍጠር ሰዎቹ ጋር ያው ያለህን ግብረ ገብነትና የራስህን ባህል ከሌሎቹ ባህል ጋር ሸር በመደራረብ ያው ኢትዮጵያውያን ስንባል የተለያየ ባህል አለን ግን ደግሞ አንድ የሚያደርገን ነገር አብሬ በዛ በሚሰራበትም ሆነ በሚመደብበት አካባቢ በመስራት የአካባቢውን ሰዎች ትልልቆች ሰዎች ጋርም እንዲሁም የተለያዩ ወጣቶች ጋርም በመግባባት ያለውን ያው እንሰራውን ስራ በአግባቡ ሰራለሁ ብዬ አስባለሁ።
ወቢ፣ ቦታው የትም ቢሆን እኔ እጅ ለመስራት ፈቃደኛ ነኝ። እዚህ በጎ አድራጎት ማለት ሰጪ ማለት ነው፣ ስሰጥ ነው። እኔ ጋር ያለውን ነገር ስሰጥ እነሱ ጋር ያለውን ነገሮችን ለመቀበል ነው ማለት። በጎ አድራጎት ማለት ፍቺው እንደኔ እንደራሴ ይሄ ነው። እኔ ጋር ያለውን ባህል ለሌላው ሰጥቼ ማረግ ያለብኝ ጎልቶ የታየኝ ነገር ማስተካከል ያለብኝ ነገር እንደ ወጣትነት እያስተካከል እያስተማርኩ መቀጠል ፈልጋለሁ።
ያርሶ የትም ነው ኢትዮጵያ የትም ይሁን የትም ይጂ ፈረም አትም አትም እንትሉ ናሽናል ቮለንተር ነው። እንደ ኢትዮጵያ በብሔራዊ እንደ ፌደራል መንግስት ነው የተዘጋጀው። ይህም ቢሆን እጄ ለማገልገል ኢትዮጵያዊነት ማለት አንድ ክልል ላይ ተወስኖ ኢትዮጵያ ማለት ኢትዮጵያ ከዳር እስከ ዳር አውቀን ወጣቶች ስፔሻሊ ነገ አገር ተረካቢዎች አገር ሀገራችንን ማወቅ ማየት
ማገልገል ሰርቪስ ማድረግ ነው።
በጣም ማመሰግናለሁ። ምናልባት መጣለፍ የለበት ነው ስለሆነ ለመደከም መታነሶች ነገር ካለ ላንድ ሰው ተሰጣለሁ።
እሺ ወቢ በጎ ማረክ ለራስ ነው መልካምነት ለራስ ነው እንደምባ በጎ 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 ስራ በጎ አድራጎት ማስራት ማለት ለራስ ነውና ሁላችንም እኔ መኖር ለሌላ ስኬ ለዛው የተቸገረው ነገሮች የተቸገረ ነገር ካለ ማስተካከል ያለብን በካውንስሊንግ በኩል ከሆነ በሙያችን በኩል በሁሉም የተስተካከለ ያለበት ነገር አስተካክለ ነው ለሀገራችን እንቆምላለው አመሰግናለሁ።
ያው እኔ በመሰረጃ መናገር የምፈልገው ምንድነው ይሄ ድል እኔም መጀመሪያ ወደዚህ ቦታ ስመጣ ብዙዎቹ እንደዚህ ነው ምንድነው በጎ ፈቃድ ማምን ይላሉ እንደዚህ ያጣጣሚዎች አሉ። ግን እዚህ መጥቼ ያየሁትና የወሰድኩት አወርነስ በጣም የተሻለ በመሆኑ እኔ በጣም ተናለሁ። ሌሎችን ከኔ እኔም በማቃቸው ጓደኞችም ሆነ በሌሎችን በመንገር ሌላው አካባቢ ምንድነው በመንገር ማለት ነው በጎ ፈቃድ ማለት ለራስ ስለሆነ ነገ የራስ እንትን የምትጠቀምበት የራስ ሳትስፋክሽን ስለሆነ ይሄን በመገንዘብ ሁሉም ሰው በጎ ፈቃደኝነት የሚለውን ትርጉሙን መጀመሪያ ማወቅ አለበት ነው የምለው። ታሉን አመሰግናለሁ።
በጣም ነው አመሰግነው። እንግዶቼ ሁላችሁም ወጣቶች ናችሁ። በተለይ ለወጣቶች ትልቅ መልእክት አስተላልፋችኋል ብዬ ተስፋ አደርጋለሁ። ነገሬ ከቤኒሻንጉል ጉሙዝ ከአሶሳ እንደዚያውም ደግሞ ይርጋ ከአማራ ክልል ወቢ ከአዲስ አበባና ጃሶ ከኦሮሚያ ክልል እንግዶቼ ሆናችሁ ለጋቢና ቪኦኤ ይሄንን ሐሳብ ለወጣቶች ስላስተላልፋችሁ በጣም ነው አመሰግናችሁ። መልካም ጊዜ ይሁንላችሁ።
እኛም አመሰግናለሁ።
ሙክታርና ወጣቶቹን እኛም እናመሰግናለን። እንዲያሉ ይቶችም ሊበረታቱ ስለሚገቡ ቀጥል ያደረግን እናስደምጣችኋለን። አሁን ወደ ተከታዩ ዘገባችን እናልፋለን። የተማሪዎችን ትኩረት ከመሰረቅ በማዳን የመማር ሂደትን ለማሻሻል ያቀደ አንድ የካሊፎርኒያ ትምህርት ቤት በልዩ መሳሪያ ብቻ የሚከፈት የስልክ ማህደር ሰርቷል። አንዳንድ ተማሪዎች ግን ከስልካቸው ተነጥሎ መቀመጥ ከብዷቸዋል። የዲያና ሚቼልን ዘገባ ሀብታሙ ስዩም ያሰማናል።
ሲሊከን ቫሊ ውስጥ በሚገኘው በዚህ ከፍተኛ ሁለተኛ ደረጃ ትምህርት ቤት መምህራን የተማሪዎችን ስልክ ይቆልፋሉ።
Checking their phones and texting and going on social media.
በስልካቸው የሚጻጻፉትንና የማህበራዊ መገናኛ እንቅስቃሴያቸውን እከታተላለሁ። ደጋግሜ ስልካቸውን ነጥቃለሁ።
የፈረንሳይኛ ቋንቋ መምህርቷን ጆአን ሳብሊክን ነው የሰማናት። የተማሪዎች ፕሬዝዳንት የሆነው ሚሼል ፒሽም ተማሪዎች ስልኮቻቸው ላልተገባ ተግባር እየዋሉት እንደሆነ ያምናል። ሰዎች ትምህርት እየተሰጠ ባለበት ሰዓት ከጠረጴዛቸው በላይ በስልካቸው ፎርትናይት የተሰኘውን ጨዋታ ይጫወታሉ ነው ያለው። የሳን ሜቶ ከፍተኛ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር አዳም ጌልብም ተማሪዎቻቸው ክፉኛ ከስልካቸው ጋር ተቆራኝተው መዋላቸውን አስተውለዋል።
Students upwards of like 11 12 hours of screen time a day.
አንዳንድ ጊዜ ተማሪዎች ከ11 እና 12 ሰዓታት በላይ ስልኮቻቸው ላይ ሲያሳልፉ አይተናል ነው ያሉት። አሁን ላይ ግን የዚህ ትምህርት ቤት ተማሪዎች ስልኮቻቸውን በልዩ ማግኔት በሚቆለፉ ማህደሮች ውስጥ የማስቀመጥ ግዴታ ተጥሎባቸዋል። ምክትል ርዕሰ መምህር አዳም ስለ ብልሃቱ ሲያብራሩ ስልኮቹ ከተቆለፈው ማህደር ውስጥ ቀን ሙሉ ይቀመጣሉ። በኋላ ላይ መልሶ ለመክፈት ከመክፈቻው መሳሪያ ጋር ዳግም መነካካት ያስፈልጋቸዋል። የማህደሩ ስም ዮንደር ፓውች ይባላል። በቀደሙት ጊዜያት ይህ መሳሪያ ከስልክ ነጻ እንዲሆኑ በተፈለጉ የሙዚቃና ሌሎች ኪነጥበባዊ ትርኢቶች ላይ ለጥቅም ውሏል። አስከትሎ ደግሞ በፍጥነት በዩናይትድ ስቴትስና አውሮፓ ትምህርት ቤቶች ለግልጋሎት እየዋለ ይገኛል። መምህራን እርግጥ ነው በዚህ በጣም ደስተኛ ናቸው። መምህርት ቢዋን በድጋሚ
students are very engaged this year instead of just
ራሳቸውን ፎቶ ከማንሳት ስልኮቻቸው ላይ ሲያተኩሩ ከመዋል ርቀው ተማሪዎች በዚህ አመት ትምህርታቸው ላይ ከፍተኛ ትኩረት አድርገዋል።
አንዳንድ ተማሪዎች ግን ከስልካቸው ርቀው መዋል ፈተና ሆኖባቸዋል። ተማሪ ላናላም
አንዳንድ ተማሪዎች ቁልፉን ለመስበር የተለያዩ ነገሮችን ይጠቀማሉ። ከኢንተርኔት ገበያ መክፈቻ ቁልፍ የገዙ ተማሪዎች ሁሉ አሉ።
ከስልኮቻቸው በመለየታቸው ምክንያት ለጭንቀት የሚዳረጉ ተማሪዎችን ለመርዳት ትምህርት ቤቱ የስነ ልቦና አማካሪዎችን መድቧል። መሳሪያውን ለመከራየት ሰሪው ድርጅት ለአመት በተማሪ $12 ያስከፍላል። አጠቃላይ ወጪው በትምህርት ቤት ወደ $20 ገደማ የሚሆን ነው። ከዋጋው በላይ ግን ጥቅሙ እንደሚልቅ ተስፋ ተጥሎበታል። የአመቱን ውጤት የሚያሳየው የዚህ ትምህርት ቤት የምስክር ወረቀት ሲመጣ ቀድሞ ከተመዘገቡት የላቀ ውጤት እንደሚገኝ ተጠብቋል።
ወደ ተከታዩ ዘገባችን እናልፋለን። የፓትዋ የፓስፊክ ቀጠና የጉዞ ጸሐፍት ማህበር በዘንድሮ አመታዊ ሽልማት ኢትዮጵያን መሬት ውስጥ የተቀበሩ ቅርስ ጥናት ዘርፍ መታየት ከሚገባቸው ሀገራት መካከል አንደኛው አድርጎ መርጧታል። በተመሳሳይም ኢትዮጵያ ቱሪዝም ሚኒስቴር ዶክተር ሂሩት ካሳው ከሳራ በታች ካሉ ሀገራት የቱሪዝም መሪዎች አንደኛ በመሆን አሸናፊ መሆናቸው ተሰምቷል። ኤደን ገረመኑ በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑትን አቶ ወርቅነህ አክሊሉንና የቱሪዝም የኢትዮጵያ ዳይሬክተር አቶ ስለሺ ግርማን አነጋግራ ተከታዩን ዘገባ አሰናድታለች።
የፓስፊክ ቀጠና የጉዞ ጸሐፍት ድርጅት በዓለም ላይ በቅሪተ አካል ግኝት አርኪኦሎጂ ሳይት መታየት ከሚገባቸው ሀገራት መካከል ኢትዮጵያን አንደኛ አድርጎ መምረጡን አስታውቋል። አቶ አንተነህ አክሊሉ በኢትዮጵያ የቱሪዝም ሚኒስቴር የሚኒስቴር አማካሪ ናቸው። እንዲህ አይነቱ ዓለም አቀፍ ዕውቅና ከታዋቂ ድርጅቶች መሰጠቱ ለቱሪዝም ዘርፉ ትልቅ ፋይዳ አለው ይላሉ።
የመረጠው ድርጅት ፓትዋ ይባላል በማሳጠሪያ እና የፓስፊክ ትራቨል ራይተርስ አሶሲሽን ነው። እሱ እንግዲህ በየአመቱ በጀርመን ሀገር በሚደረገው አመታዊ የቱሪዝም እና ትራቨል ኤርላይን እዛ ላይ አመታዊ ዝግጅት አለው። በአመታዊ ዝግጅቱ በቱሪዝም ዘርፍ የተሻለ ውጤት ያስመዘገቡ አካላትን እውቅና ይሰጣል። በተለየ ሁኔታ ጥሩ ስራ የሰሩ ሀገራትን እንደዚህ እውቅና ይሰጣል። ስለዚህ በዛ መሰረት በዚህ አመት ኢትዮጵያን ቅድም ቤስት የአርኪኦሎጂ ዴስቲኔሽን አድርጎ መርጧታል። እንግዲህ ኢትዮጵያ የሰው ዘር መገኛም ናት። በተከታታይ እስካሁን ድረስ ይሄ ነገር ሀገሪቱን ከፍ አድርጎ ስሟን በሚያስጠራ ሁኔታ የአርኪኦሎጂ ውጤቶች እየተገኙ ነው። ምናልባት ትላንትናም ሰምታችሁ ከሆነ የሰው ዘር ቅሪተ አካል ተገኝቷል። በቅርቡ እንኳን ማለት ነሳ ተመራማሪዎችም ሌሎች አካላትም ወደ ኢትዮጵያ በስፋት ይመጣሉ ማለት ነው እና ይሄ እንግዲህ ትልቅ ነገር ነው ለኛ። ከዚህ ጋር እንግዲህ የሚኒስቴር መስሪያ ቤታችን ሚኒስትርን ክብርት ዶክተር ሂሩት ካሳው በሰብሳራን አፍሪካ ሚኒስትር ኦፍ ዘየር ተብለው ተመርጠዋል። ይኸው ድርጅት ማለት ነው የመረጣቸው። እንግዲህ በአጠቃላይ በቱሪዝም ዘርፍ ናቸው ሲመረጡ በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል በጋራ ሰራተኛውም ባለድርሻ አካሉም በቱሪዝም እሴት ሰንሰለት ውስጥ ያለ ሁሉም አካል ያስመዘገበው ውጤት ነው። ይህንን ሪኮግኒሽን ፓትዋ ሰጥቷል ማለት ነው። ይህ እንግዲህ ለሀገራችን ትልቅ ነገር ነው። ሀገራችንን ስም ከፍ አድርጎ የሚያስጠራና በተለይ በቱሪዝሙ ረገድ ትልቅ የሆነ ማስተዋወቅ ፕሮሞሽናል ወይም ዴሞንስትሬቲቭ ኢፌክት ያለው ነው ብለን እናስባለን እና እኛ በኩል በጥሩ መልኩ የወሰድ ነው እና የተደሰትንበት ነው። እነዚህ የጥናት ቦታዎች ሰኞቹ በዩኔስኮ የተመዘገቡ ናቸው። የታችኛው አዋሽ ሸለቆ እና የታችኛው ኦሞ ሸለቆ የሚባሉት አፋር ያለው የታችኛው አዋሽ ሸለቆ ነው። እንደገና ደቡብ ኦሞ ያለ ደግሞ አለ። እነዚህ በዩኔስኮ የተመዘገቡ መካነ ቅርሶች ናቸው እና አጥኚዎቹ ሳይንቲስቶች ናቸው። በብዛት እዚያ ላይ የሚመጡት ሳይንቲስቶች በቡድን እየሆኑ በዚያ ቦታ ላይ በስፋት ጥናቶችን ያደርጋሉ። የዓለም አቀፍ ሳይንቲስቶች ማለት ነው። ኢትዮጵያውያንም ከሌላው ከምዕራቡ ዓለምም ከሌላው ዓለም የሚመጡ በርካታ ሳይንቲስቶች ከባለስልጣኑ ፍቃድ ካገኙ በኋላ በዛ ላይ ተከታታይ የሆነ ጥናት ያጠናሉ ማለት ነው እና በአብዛኛው ጥንቃቄ የሚጠይቁ ቦታዎች ናቸው። ያው ወርልድ ሄሪቴጅ ሲሆኑ ከይህን ካፓሲቲ በላይ እንደ ማንም ቦታ በቱሪስት እንዲጨናነቁ የሚደረጉ ቦታዎች አይደሉም እና ያን ነው ልልሽ የምችለው አሁን ባለው ሁኔታ። ግን ዝርዝር ጉዳዩን ቅድም እንዳልኩት ያው ይህንን አዋርድ የሚያደርጉ አካላት የየራሳቸው መስፈርቶች አሏቸው። እኛ ግን የምንመዝነው ሀገራችን በየትኛውም መንገድ ይሁን በበጎ ስሟ ተጠርቶ የሚጎበኙ አካላት ወደኛ መጥተው ህዝብና ሀገር ተጠቃሚ እንዲሆን ማድረግ ነውና ትልቁ ዋጋ እንዳለው ነው እኛ የምንመለከተው።
በሌላ በኩል ይህ የሽልማት ፕሮግራም ኢትዮጵያ ተሳታፊ ልትሆን ታቅዶ በነበረበት የዓለም አቀፉ የበርሊን ባዛር ላይ የሚሰጥ የነበረ ቢሆንም ይህ መርሃ ግብር ግን በኮሮና ቫይረስ ስጋት ሳቢያ በአጠቃላይ መሰረዙ ታውቋል። የቱሪዝም ኢትዮጵያ ዋና ዳይሬክተር የሆኑት አቶ ስለሺ ግርማይ የዚህ መርሃ ግብር መሰረዝ በአስጎብኚዎችና አገሪቷን በማስተዋወቁ ሂደት ላይ ትልቅ ጫና አሳድሯል ይላሉ።
እዚህ 2020 እንደ አውሮፓውያን አቆጣጠር የአይቲቢ በርሊን የሚባል የዓለም ትልቁ የቱሪዝም ትሬድ ፌር ነው። ስለዚህ እሱ ፕሮግራም በዓለም አቀፍ ደረጃ ኦልሞስት ለ54ኛ ጊዜ ነው ዘንድሮ የሚከበረው። ኢትዮጵያ ላለፉት ዓመታት የተለያዩ አስጎብኝ ድርጅቶች በተቋም ደረጃ ይሳተፉበት የነበረ፣ ከቅርብ ጊዜ ወዲህ ግን ኢትዮጵያ እንደ ሀገር መንግስትና የፕራይቬት ሴክተሩ በተለይ አስጎብኝ ድርጅቶች እንዲሁም አየር መንገድ በጋራ ኦርጋናይዝድ በመሆን የምንሳተፍበት ትልቅ ገበያ የሚገኝበት የአይቲቪ በርሊን 2020 ፕሮግራም የባህልና ቱሪዝም ሚኒስቴርም ከኛ ጋር አብረው ፓርትነር ነበር። ክብርት ሚኒስትሯ ከኛ ጋር አብረው ለመሄድ የዴሊጌቱ አካል ነበሩ። የኢትዮጵያን ሚሽን የአይቲቪ በርሊን ላይ ኢትዮጵያን ብራንድ ለማድረግ ምድረ ቀደምት ላንድ ኦፍ ኦሪጂንስን ለማስተዋወቅ እና ንግድ ለንግድ ትስስሩ ለመፍጠር አንድ አካል ነበሩ። ከፍተኛ ዝግጅት አድርገን የቆየን ቢሆንም በአጋጣሚ በኮሮና ቫይረስ ምክንያት ዘንድሮ ፕሮግራሙ በዓለም አቀፍ ደረጃ ተሰርዟል። በዚህም እናገኛለን ብለን የምናስበው መሰረታዊ ጠቀሜታ ሳናገኝ ቀርተናል ማለት ነው።
በሚኒስቴር መስሪያ ቤቱ የሚኒስቴር አማካሪ የሆኑት አቶ አንተነህ የቅሪተ አካላት ቦታዎች ከሌሎች የቱሪዝም መስህቦች የተለየ ጥንቃቄ የሚጠይቁ መሆናቸውን ገልጸው የሽልማት አገሪቷን ለማስተዋወቅና በዚህ በቱሪዝም ዘርፍ ውስጥ ያሉ ባለድርሻ አካላትም ተበረታተው የሚሰሩበት መልካም እድል መሆኑን ይገልጻሉ። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
ወደ መጨረሻው መሰናዶ እናልፋለን። የዘጋቢዎች መስኮት ነው ተከታዩ መሰናዷችን። ከእንሰት ተክል የተለያዩ የምግብ አይነቶችን ለመስራት የሚያስችል ስልጠና ደምቢዶሎ ለሚኖሩ 30 ሴቶች መሰጠቱ ታወቀ። ስልጠናው የተዘጋጀው በደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ሲሆን የምግብ አዘገጃጀት ስልጠናውን ለደምቢዶሎ ሴቶች የሰጡት ደግሞ ከደቡብ ክልል ሸካ ዞን የመጡ የእንሰት ምግብ ባለሙያዎች ናቸው ተብሏል። ናኮር መልካ ዝርዝሩን ይዟል።
ከእንሰት ተክል የተለያዩ የምግብ አይነቶች እንደሚዘጋጁ ለማሰልጠን ከደቡብ ክልል ሸካ ዞን ማሻ ወረዳ ወደ ደምቢዶሎ ያቀኑት ሁለት የምግብ አዘገጃጀት ባለሙያዎች መሆናቸውን ይናገራሉ። ወይዘሮ መሰለች አመያና ወይዘሮ አረጋ ሻንገሎ ይባላሉ። በደምቢዶሎ ተገኝተው ለደምቢዶሎና አካባቢው ናቶች ስለሰጡት ስልጠና ወይዘሮ መሰለች እንዲያብራራሉ።
እንሰት ደምቢዶሎ ውስጥ ተሰርቶ በልተው አቆ አሁን ግን እየሰሩ ነው። የኛን ያዩ እየሰሩ ይቆያሉ። በጣም እየሰሩ ነው። ለውጣ ያለ ግን ቆጮም ቆንጆ ነው። ቆጮ ደርሷል። እንግዲህ እንሰት መፋቅ መቁጠጥ እነሱን ይችላሉ። ይሄ ማዘጋጃ አለ ቆጮ የሚደረግበት። እሱን እያዘጋጁ ቆጮ ይዛ ውስጥ ይጨምራሉ። ኪሾ ይዛ እርሾ የሚገባበት ኪሾ አለ። እሱንም እየጨመሩ ነው፣ እየሰሩ ነው። እኔም እየሰራ እነሱም እየሰሩ በጣም የሚችሉትን እየተለየ ነው።
ወይዘሮ አረጋሽም ከቆጮ ወይም እንሰት ስለሚዘጋጁ የምግብ አይነቶች እንዲዘረዝራሉ። የደምቢዶሎ እናቶችን የስልጠናው አቀባበልም ሳያደንቁ አላለፉም። ወይዘሮ አረጋሽ
እዚህ ያሉ ሴቶች እኛ የመጣን እነሱን ለማስተማር ነው።
እነሱም እኮ አሁን እዚህ ያሉት እንደኛ የሰሩ ናቸው። በደንብ ይሰራሉ። ሁሉንም ነገር አይተዋል። ሴቶች በደንብ እየሰሩ ናቸው። አሁን መጀመሪያ ስራው ከማሻ ያመጣነው ቆጮን ለነሱ አሳይተናል። እነሱ በልቶ እንዲያውቁ የቆጮ አይነትና ጣዕሙን እንዲያውቁ እኛ ይዘን ነው አመጣን። ለእርሻ የሚሆነውንም አመተናል። ለኪሾ የሚሆነው እርሾ ቆጮን የሚያብሰው አለኪሾ አይሆንም። እሱንም አሳይተናል። ቆጮ መጀመሪያው ይቆረጣል። ከወደቀ በኋላ አንድ በአንድ ቅርፊቱን ክላው አወተን መፋቅ ይጀመራል። ቦታ ተዘጋጅቶ ማለት ነው። በንጽህና ጠብቀን እጃችን እግራችን ታጥበን ነው ተቀምጠን የምንፋቅበት ጊዜ ንጹህ ልብስ ያስፈልገናል። ንጹህ እጅ ያስፈልገናል። ሁሉም ነገር በንጽህና ተይዞ ነው ጉድጓዱ ይዘጋጃል ማለት ነው። ከተዘጋጀ በኋላ ከዛ በኋላ ቆጮ ተደረገ በኋላ ስሩ እሱ ላይ ኪሾ ይጨመራል ከተጨመረ በኋላ በደንብ ቅጠሉን በደንብ አፍነን ንፋስ መግባት የለበትም በአራተኛው ቀን ይገለብጣል ማለት ነው ላኛውና ታችኛው ቀላቀላል እሱን ሰርተናል አሁን የተዘጋጀው ቆጮ አጣርተን እሱንም ገንፎ እንሰራለን ቂጣ ይሰራል ይቀቀላል ማለት ነው ቡላ በጣም ይወጣል ቡላ የንጹህ ላለ እሱም በጣም ይበላል ቆጮ የቂጣ ተሰርቶ ይበላል ገንፎ ይበላል የቆጮ ገንፎ ቡላ ገንፎ ይበላል ቂጣ ይበላል እንደገና ይሄ ተጨምቆ ማለት ነው ዱቄት ላይ የእንጀራ እንትን የለም አፍሲት ተጨምሮ ይዛም ተጣርቶ እንጀራ ከሚጋገራል ከዱቄቱ ጋር
እንሰት ለሰውነት ስላለው ጠቀሜታና ለቤተሰብም ስላለው ፋይዳ አብራርተዋል አሰልጣኞቹ
ገንቢና ጠጋኝ እኮ ነው ቆጫችን እዚህ አካባቢ ያሉ ሰዎች ለከብቶች ምን እንጂ ለራሳቸው ተጠቅመው ለራሳቸው በልተው አቁም አሁን ከመጣን ወዲህ እንዲያለው ነገርን እንዲያለው ጥቅሙን እንዴት እንደዚህ አበላሽተን እዚህ ኖራለን ይያሉ የተጨነቁ ናቸው
በጣም ጥሩ ነው ገንቢና ጠጋኝ ነው ቆጫችን ሁሌም እሱን ምን በላ ቆጮ ቁርስም ራትም ሰምሱን በቃ ተመርጦ የሚበላይ እሱ ነው እንጀራ እንግዲህ ብዙን ተጠቀም ቆጮ የሚበላ በቃ የአስተዋደሮ እንሰት ተክሎ ለምግብነት እንድጠቀሙ ነው እኔ እንኳን እናቴ ቤተሰቦች ማለት ነው በሱ ነው ልጆችን እኛን ያስተማረችው ብዙ ልጅ አስተምራለች እሱን ቆጮ እየሸጠች በድንጽና በስርዓቱ ተሰርቶ ቢጠቀሙ በጣም ጥቅም አለው ነው ማለት
አንድ ወር ገደማ በፈጀው ስልጠና ላይ ከተሳተፉ የደምቢዶሎ ሴቶች መካከለም ወይዘሮ ቀመሩ ጀማልን አነጋግሬ ነበር
ቃቾንጉኒ ጀቹን ቡርቄንጉኒ ዮሮዱሪ
ከዚህ በፊት እንሰትን ቆርጠን ለከብቶች እንሰጣለን ወይን ደግሞ ያለ ጥቅም እንጥለው ነበር አሁን ግን በተለያዩ የምግብ አይነቶች እንደሚዘጋጅ ስልጠና ወስደናል እንደከዚህ ቀደሙ አናባክነው ከእንሰት የሚሰራ ምግብ ለወላድ ሴትና ወድቆ ለተሰበረም ሰው ጠጋኝ መሆኑን ተረድተናል
ለማደሳሞ ለማጨቤ እንዱማቲፍ ከንገርጋሩ ጀቹ
ባለፉት ጊዜያት እንሰትን ለከብቶች መኖነት ብቻ መጠቀማቸው እንደቆጫቸው የጠቆሙት ወይዘሮ ቀመሩ ከራሳቸውና ጎረቤቶቻቸው አልፈው ለሌሎችም ሴቶች ልምዳቸውን እንደሚያካፍሉ ተናግረዋል የደምቢዶሎ ዩኒቨርሲቲ የማህበረሰብ አገልግሎት ኃላፊ ረዳት ፕሮፌሰር ዮሴፍ ሽፈራ ዩኒቨርሲቲያችን ህብረተሰቡን ተጠቃሚ የሚያደርጉ የተለያዩ አገልግሎቶችን ተደራሽ ለማድረግ እየሰራ ነው ይህ ስልጠናም የዚህ አገልግሎት አንድ ማሳያ ነው ብለዋል ይህንን ስልጠና ለመስጠት የተነ ሳሱበትንም ምክንያት እንዲያስረዳሉ ረዳት ፕሮፌሰር ዮሴፍ ሽፈራ
ካናንዶ ዩኒቨርሲቲ ነው ጀቻትሬ ደብረብራን ረቸሮ ነው ጀቻትሬ
ከዚህ በፊት በደብረብራን ዩኒቨርሲቲ በማስተምርበት ወቅት ተመሳሳይ ስልጠና አዘጋጅተን ነበር ይህ እንሰት ወይም ደግሞ በደምቢዶሎ ቃጩ በመባል የሚጠራው የተክል አይነት በስልጠናው ወቅት በተለያዩ የምግብ አይነቶች ተዘጋጅቶ ለታዳሚው ቀርቦ ነበር ምግቡን ያዘጋጀው ባለሙያ ግን ከሻራተን ሆቴል ነበር የመጣው በዚህ አካባቢ ደግሞ ከፍተኛ የእንሰት ምርት አለ ነገር ግን ያካባቢው ህብረተሰብ ለምግብነት አይጠቀምበትም ስለዚህ ህብረተሰቡ ለእንሰት ያለውን አመለካከት በመቀየር እንዴት ለምግብነት ሊያውለው ይችላል የሚለውን ማሰብ ጀመርን ደቡብ ክልል ከእንሰት በሚሰሩ የተለያዩ የምግብ አይነቶች ልምድ ስላለው አሰልጣኞችን ከዛ መጣን በደቡብ ክልል ጥናት የሰሩ ሰዎች በመረጃ አስደግፈው እንደነገሩኝ ከሆነ ሁለት የእንሰት ተክል ያለው 6 የቤተሰብ አባላት ያለው ቤተሰብ ያለምንም ችግር ለአንድ ወር በእንሰት ምርት ብቻ ሊቆይ ይችላል አንድ የእንሰት ተክል ቢያንስ 80 ኪሎ ቆጮ ይሰጣል በአዲስ አበባ ገበያ 1 ኪሎ ግራም 50 ብር ነው አንድ የእንሰት ተክል እስከ 3000 ብር ያወጣል ማለት ይህን ልምድ ወደዚህ ብናመጣው ማህበረሰባችን ምግቡን አዘጋጅቶ ይመገባል ሽጦም ሊጠቀምበት ይችላል ብለን ነው ስልጠናው እንዲሰጥ ያደረግነው
ያተስ ተጃጅለሙ በስቲም እትሊየም ቀምናል
ለወደፊቱም ህብረተሰቡን ተጠቃሚ የሚያደርጉ መሰል ስልጠናዎችን ለመስጠት እቅድ እንዳላቸው ኃላፊው ተቆመዋል ለአሜሪካ ድምጽ ናኮር መልካ ካምቦ
Inshallah, inshallah,
በዝግጅታችን ላይ የሚኖራችሁን አስተያየት በፌስቡክ @viamharik በትዊተርም እንዲሁ #gabinaviewን በመጠቀም አድርሱን። gabinaviewe@viewnews.com የኢሜል አድራሻችንን ተጠቀሙ። gabinaviewe ብላችሁ የኢንስታግራም ገጻችንን ተከተሉ። 202-205-9942 የውስጥ መስመር 14 በሚለው ስልክ ደውሉና ለጋቢናቪዌ ብላችሁ መልእክት ካስቀመጣችሁ ደርሰናል። አድማጮች፣ የዛሬው የጋቢናቪዌ ዝግጅታችንን አጠናቀን በዚሁ ልንሰናበታችሁ ነው። ፕሮግራሙን በመምራት አብራችሁ የቆየው ጽዮን ግርማ ነበርኩ። ፕሮግራሙን በማቀናበር ደግሞ ኤልያስ አስማረ አብሮን አምሽቷል። በጀመርነው ሙዚቃ እንሰናበታችኋለን። ሰላም፣ በደህና ደሩ።
Don't run with your ears again. Tough on the remote.